Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። የምሽቱ የጋቢና የቪኦኤ ታክሲያችን የአዲስ አበባ ከተማ የመዝናኛ ቦታዎችን ድሮና ዘንድሮን ለማየት ያስሞክራል።
በ1960 ልክ እንዳሁኑ ወር በጥር ወር አዲስ አበባ ምን ትመስል ነበር? ከይትባረክ ግደይ የቅኔ ቤት ባህልና የህይወት የገጠመኝ መጽሐፍ ያገኘነውን እናሰማችሁ።
አብዛኛው የአዲስ አበባ ነዋሪ የሚጠጣው ጠጅና ቢራ ነበር። ከጠዋት እስከ ማታ መጠጣት ስለማይከለከል አዲስ አበባ በዚህ በኩል ጥሩ አልነበረችም።
ከ40 ዓመታት በላይ በጋዜጠኝነት የሰሩት ታደሰ ገብረ ማርያም፣ እኔ እንኳ ጋሽ ታዴ ነው የምላቸው፣ አብረን ሰርተናል። አዲስ አበባን ከመሸታ ቤት እስከ ቤተ መንግስት ድረስ ያውቋታል። ለመሆኑ አዱ ገነት ምን ትመስል ነበር? ያጫውቱናል።
የአልኮል መጠጥ የለም፣ ምን የለም፣ ቢኖር ለስላሳ ነው። ትልቅ ትኩረቱ ለጭፈራው ነው፣ ለሙዚቃው ብቻ ሲባል ነው። የፓርቲ ነገር ከፍተኛ ክብር የነበረውና ፓርቲ ገልፍሬንድን ይዞ የማይሄድ ወንድ እንደ ጀዝባ ይቆጠር ነበረ።
ድሮና ዘንድሮ አዲስ አበባን ስንመለከት የአሜሪካ ሙዚቃና ፊልሞች እስካሁን ድረስ ተወዳጅ ናቸው።
ልክ ነው። አሁንስ ከእናንተ በላይ የሚያውቅ የለምና እስኪ እንስማ።
አሁን ደግሞ ያው የኢንፎርሜሽንም ጊዜ ስለሆነ ሰው እንደ ድሮ አይመስለኝም። ኢንፎርሜሽን ብዙ ስላለው በተለያየ አክቲቪቲ ይዝናናል። ብዙ በስፖርታዊ አክቲቪቲ
በባልደረባችን ዲጄ ፋትሱ ሱራፌል ይኸው አጠገቤ ይገኛል። የሙዚቃ ስራው መቼም በአዲስ አበባ የተለያዩ የምሽት መዝናኛዎች ያለውን ሁኔታ እንዲያይ ረድቶታል።
ማየቱን ሁሉን ነገር አልቃወምም፣ እድሜ ነው። ግን እንዴት ነው የምናየው ነው? ተዘፍቀን እንቀርበታለን ወይ ነው?
ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ። ለምሽቱ ለተያዙት አጠር ያሉ ዜናዎች ጽዮን ግርማ ነኝ። በዓለም ዙሪያ የሚሰማው የምጣኔ ሀብት ድቀትና የማህበራዊ ነውጥ ፍራቻ አምባገነን መንግስታት በአውሮፓ አቆጣጠር ባለፈው 2015 ዓ.ም ይበልጥ አፋኝና ጨቋኝ እንዲሆኑ ሰበብ ሳይሰጣቸው እንዳልቀረ ዛሬ የወጣ የዓለም የነጻነት ሁኔታ ሪፖርት አስታውቋል። ፍሪደም ሀውስ የተባለው ነጻ ቡድን በዚህ ሪፖርቱ የሀገሮችን ዲሞክራሲያዊ የነጻነት ይዞታዎች ገምግሞ በደረጃ አስቀምጧቸዋል። ዓመታዊው የፍሪደም ሀውስ ዘገባ እንደሚያመለክተው ባለፈው ዓመት በ72 ሀገራት የአጠቃላይ ነጻነት ሁኔታ ቀንሷል። የነጻነት መቀነስ ከተጀመረባቸው ዓመታት የከፋው አምና እንደሆነም ዘገባው አክሏል። ጥናት ከተደረገባቸው 195 ሀገሮች ውስጥ 50ዎቹ ነጻ አይደሉም፣ 59 ደግሞ ከፊል ነጻ ተብለዋል። የከፋ ጭቆና ያለባቸው ሀገራት ሶሪያ፣ የቻይናው ቲቤት ራስ ገዝ ክልል፣ ሶማሊያ፣ ሰሜን ኮሪያ፣ ኡዝቤክስታንና ኤርትራ እንደሆኑ የፍሪደም ሀውሱ ዘገባ ጠቁሟል። በሌላ ዜና ሂዩማን ራይትስ ዎች የተሰኘው የሰብአዊ መብት ተሟጋች ድርጅት ባወጣው ዓመታዊ ዘገባ መሰረት ባለፈው ታህሳስ ወር ያበቃው 2015 ዓ.ም በአፍሪካ ዙሪያ ጭቆና የበዛበት ዓመት ነበር ብሎታል። በርካታ የአፍሪካ መንግስታት በተለይም በምስራቅና በማዕከላዊ አፍሪካ በተቃዋሚዎች፣ በጋዜጠኞችና ለሰብአዊ መብት በቆሙት ወገኖች ላይ አዲስ ገደቦች ወይም ጫናዎች አሳድረዋል። ይህን የሚያደርጉትም አብዛኛውን ጊዜ የምርጫ ግብ ለመምታት ነው ይላል ሂዩማን ራይትስ ዎች። እጅግ የከፋው በቡሩንዲ የተደረገው እንደሆነ ሪፖርቱ ጠቅሶ ፕሬዚዳንት ንኩሩንዚዛ ለሶስተኛ የስልጣን ጊዜ ለመወዳደር መወሰናቸውን በመቃወም የተሰለፉ ሰዎች በጸጥታ ኃይሎች መገደላቸው መቀበላቸውን ይገልጻል። መንግስት በሚከፍትባቸው ዘመቻ ምክንያት የነጻ ጋዜጠኞችና ለሰብአዊ መብት የቆሙ ሰዎች ከሀገር ለመሰደድ ተገደዋል ይላል ሪፖርቱ። በመጨረሻም የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ፕሬዝዳንት ሳልቫኪር በሀገሪቱ ለ28 ክፍለ ሀገራት እንዲኖሩ ለማድረግ ማቀዳቸውን በመቃወም ጉዳያቸውን ለአፍሪካ ህብረት ለማቅረብ ወስነዋል። አድማጮች፣ ለምሽቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አዲስ አበባ ልናፈቀም ሄነ። እስቲ ታክሲያችንን በአዲስ አበባ ሰፈሮች እናሽከርክር።
ከየትን ጀምር ታዲያ? በቦሌ እንዳትይኝ ባይሆን።
እንዲያውም ከመጀመሪያው ነው የምንጀምረው፣ ጊዮርጊስ ጋር፣ ከዛ ከምኒልክ አደባባይ ቁልቁል ወደ ፒያሳ፣ ከዛ ሽቅ ወደ ውብ በረሃ፣ ከዚያ በአራት ኪሎ አድርገን ወደ አምባሳደር እና ስቴዲየም። ያው ቦሌም አይቀር መቼም ሄኖክ።
እስኪ ስለ አዲስ አበባ ታዲያ ጥቂት እንበል። በ19ኛው ክፍለ ዘመን መጨረሻ ላይ በአጼ ምኒልክና እቴጌ ጣይቱ የተቆረቆረችው አዲስ አበባ ታዲያ በዛን ጊዜ የህዝቡ ቁጥር አሁን ካለው ጋር ሲወዳደር የኑሮውም አይነት ሁኔታውም ለየት ያለ ነበር።
በወቅቱ ጣይቱ ሆቴልም አልተከፈተም ነበር፣
የመጀመሪያ ሆቴል።
አዎ። ስለዚህ ከቤት ውጭ ገዝቶ መብላት ፈጽሞ አይታወቅም ነበር። ጎብኚዎች ወይም ጉዳይ አስፈጻሚዎች በወቅቱ ቋንቋ ደጅ ጠኚ ይባላሉ። የንጉስ ግብር የሚባል ትልቅ ድግስ አለ፣ እዚያ ይመገባሉ። ከዚያ እንግዳ የሚያስጠጋ ሰው ወይ ዘመድ ይፈልጋሉ።
ጳውሎስ ኞኞ አጤ ምኒልክ በሚለው መጽሐፉ ላይ እንደገለጸው ከሆነ በ1900 ዓ ም ጥቅምት 25 ቀን ምኒልክ በአዲስ አበባ ያሉ ዲፕሎማቶችና የአገር ሰዎችን ጋብዘው ሆቴሉን አስመረቁ። በኋላ ግን እንደ አገር አባባል ጣይቱ እጅ የሚያስቆረጥም ግሩም ወጥ እየሰሩ ሲያቀርቡ የሚበላ ጠፋ፣ የሚመገብ ጠፋ። እንኳን ምግብ ለመብላት ከግሪኮቹ ሻይ ቤት ገብቶ ሻይ መጠጣት ነውር ነበርና ጣይቱ ጠዋት የሚያሰሩት ወጥ ማታ ለሰራተኞች ራት ይሆን ጀመር።
አጤ ምኒልክ አንድ ቀን ከችሎት ሊነሱ ሲሉ በአካባቢያቸው ላሉ መኳንንቶች ኑ እንሂድና ልጋብዛችሁ ብለው ወደ ጣይቱ ሆቴል ወሰዷቸው። መኳንንት በላ ጠጣና ምኒልክ አውጥተው 30 ብር መክፈል።
በማግስቱ ምን ሆነ?
እንደተለመደው ገበያ ቢጠበቅ ጠፋ። ቀጥሎም ጠፋ፣ ቀጥሎም ጠፋ። እንደገና ምኒልክ ሆቴል ገብቶ መብላት ነውር ያለመሆኑን ለመኳንንቱ ገልጸው እንደገና አሁንም ምሳ ጋበዙ። በሌላው ቀን አሁንም ገበያ አልተገኘም። ቢጠበቅ ቢጠበቅ ድርሽ የሚል ሰው ጠፋ። በሌላ ቀን ደግሞ አጤ ምኒልክ ከችሎት ሊነሱ ሲሉ በዙሪያቸው ላሉ መኳንንቶች
ሰማችሁ ወዳጆቼ
አሉ እምዬ ምኒልክ፣
በፈረንጅ አገር አንድ ሰው አንድ ቀን የጋበዘ እንደሆነ የተጋበዘው ሰው ደግሞ በሌላ ቀን ብድሩን ይከፍላል። ብድሩን ካልከፈለ ግን እንደ ነውር ይቆጠርበታል
ብለው ንግግራቸውን ሳይጨርሱ መኳንንቱ
እርስዎን ፈርተን ነው እንጂ የሚሆንልን ከሆነ የምኒልክን ብድር ለመመለስ እኔ ያለሁ
እያሉ ተራ በተራ ከሆቴል ቤት ምኒልክንና ጣይቱን ይጋብዙ ጀመር። ገበያው እየደራ ሄደ። ምሳችንን እቴጌ ሆቴል ሄደን እንብላ የሚለው ስለበዛም ስሙ እቴጌ ሆቴል ተባለ። ባልደረባችን ዲጄ ፋትሱ ደግሞ ያው
እዚህ ይገኛል። ዲጄ ሙዚቃዎችን መራርጧል። የጊዜውን በ1960ዎቹ አዲስ አበባ እንደው ምን ትመስል ነበር? መስታወት መጽሐፍ ስታገላብጥ ያገኘችው አለ። እስኪ ከሷ እንስማ።
አዲስ አበባ አዲስ አበባ አጊታ ተውባ በጣም ዘብና
ወቅቱ ጥር ወር 1960 ዓ.ም ነበር። እኔ አዲስ አበባ የገባሁት ወይም የደረስኩት። ዝናቡ እንደ ሐምሌና ነሐሴ ያለማቋረጥ ይዘንባል። አዲስ አበባ በባህር ዛፍና በደመና ውስጥ አድፍጣ የተኛች መስላለች። እንኳን አራዳ መሃል ሆኖ እንጦጦ ተራራ ላይ ወጥቶም ጭራሽ አትታይም። ህዝቡ ግማሹ በእግሩ ይሮጣል፣ አንዳንዱ ደግሞ በአውቶቡስና በሲቼንቶ 10 ሳንቲም እና ሰሙኒ እየከፈለ ይጓጓዛል። አልፎ አልፎም በራሱ መኪና ይከንፋል። በማዶ አሻግረው ሲያዩት ከሰው የዣንጥላው ብዛት የሚበልጥ ይመስላል። አንዱ ዣንጥላ ያዘው የቦታ ስፋት 3 ሰው ሊያስቆም የሚችል ወይም ከውስጡ 2ና ከዚያም በላይ ሰው የቆመበት መስሎ ይታየኝ ነበር። የዣንጥላው አይነትም ሙሉ በሙሉ ጥቁርና ሰፋፊ ነው። አብዛኛው አዲስ አበባ ህዝብ የለበሰው ጥቁር የሱፍ ኮት ሲሆን ጋቢ መልበስም ጸያፍ አልነበረምና አንዳንድ ሴቶችና አዛውንቶች ለብሰው ወደ ስራ መሄድ የተለመደ ነበር። አንዳንድ ሰዎችም ያጠለቁት ጫማ በጥንት ጊዜ የክቡር ዘበኛ ጫማ ወይም የጦር ሰራዊት እየተባለ ይጠራ የነበረው ሶሉ በብረት የተሰራ ነው። ከብረቱ ብዛት የተነሳ ጩኸቱ አድርስ ነው። 4 ኪሎ ሆነው የረገጡት እሪ በከንቱ ሆኖ የሚሰማ ይመስላል። አብዛኛው የአዲስ አበባ ነዋሪ የሚጠጣው ጠጅና ቢራ ነበር። ከጠዋት እስከ ማታ መጠጣት ስለማይከለከል አዲስ አበባ በዚህ በኩል ጥሩ አልነበረችም። ምክንያቱም በስራ ቀንና ሰዓት በየመንገዱ ቢያንስ አንድ ሰው ሰክሮ ሲወላገድ ማየት የተለመደ ነበር። የአዲስ አበባ መዝናኛዎች ፒያሳ ወይም አራዳ፣ 4 ኪሎ፣ 6 ኪሎ፣ ካሳንችስ፣ ውቤ ሰፈር፣ ገዳም ሰፈር፣ ሰንጋተራና ንፋስ ስልክ ብቻ ነበሩ። እነ መገናኛ፣ ኮተቤ፣ ቦሌ፣ ኮልፌ፣ መካኒሳ፣ ገርጂና ሌሎቹ አይታወቁም ነበር። እነዚህ ቦታዎች ስንዴና ገብስ የሚያበቅሉ የእርሻ መሬቶችና የገበሬ መንደሮች ነበሩ። በዚህ ወቅት አዲስ አበባ በጣም ጠባብ ነበረች። የህዝቡ ብዛትም 600,000 ነው ይባል ነበር። ኑሮም በጣም ርካሽ ነበር። ትምህርት ለመማር እንዳሁኑ ለምኖ ሳይሆን ተለምኖ ትምህርት ቤት የሚገባበት ወቅት ነበር። በስኮላርሺፕ ወደ አሜሪካና እንግሊዝ ሀገር ለመሄድም እባካችሁ ሂዱና ተማሩ እየተባለ መንግስት የሚማጸንበት ጊዜ ነበር። የአዲስ አበባ ህዝብ የኑሮ ሁኔታ በተመለከተ ሁሉ ሰው እንደ አቅሙ ይሰራል። ስራ አጥቶ የሚንከራተት ዜጋ አልነበረም። በተለይም መጻፍና ማንበብ ከቻለና ዘመድም ካለ ቢያንስ የተላላኪነትና የዘበኝነት ስራ በቀላሉ ማግኘት ይቻላል። ለማንኛውም የስራ አይነት አግኝቶ ለመቀጠር ግን ተያዥ ያስፈልገዋል። ወፍራም ዘመድ ካለውና ማንበብና መጻፍም የሚችል ከሆነ ቢያንስ የወረዳ አሊያም የአውራጃ ገዥ ሹመት ያገኛል። የተማሩ ሰዎች በጣም ጥቂት ስለነበሩ ስራን አማርጠው ነበር የሚቀጠሩት። በዚያን ጊዜ አስተማሪነትና ወታደርነት የተወደደና የተከበረ ስራ ስለነበር ብዙዎቹ የሚመርጡት በእጩ መኮንንነት ኮርስ ተምረውና ሰልጥነው ወታደር ለመሆን ከፍተኛ ፍላጎት ነበራቸው። በዚህ ወቅት ውጭ ሀገር መሄድ አይፈለግም። ሌሎችም የመምህርነት ስልጠና ወስደው መምህር ለመሆን የሚፈልጉ ቁጥራቸው ቀላል አልነበረም።
አዲስ አበባ አዲስ አበባ አጌታ ተውባ በጣም ዘብና ዘብና ተብባለች ና ታው ጅግራ ኑታ ድግም አዲስ አበባ።
አስተማሪዎች ለካ ይከበሩ ነበር። እንደኔ ደግሞ መስታወት የሁለት አስተማሪ ልጅ በጣም ክብር ይኖረው ነበረ።
አስተማሪዎች
ናቸው።
ደስ ይላል።
እስቲ ደግሞ አሁን አዲስ አበባ ከዛሬ መለስ ብለን በ50ዎቹና በ70ዎቹ ውስጥ ምን ትመስል ነበር? ጋዜጠኛ ታደሰ ገብረ ማርያም ጋሽ ታዴ ልበላችሁ፣ በነገሮች ላይ ከጽዮን ጋር አብረን ሆነን በሪፖርተር ጋዜጣ ሰርተናል።
ነግረውኛል፣ ሰላምታ አድርሰዋል።
መልካም ሰው ናቸው። ስለ ወጣትነት ጊዜያቸው ይነግሩናል።
አዲስ አበባን ማቃቲንግ በደንብ እንግዲህ በእኛ አቆጣጠር ከ1950ዎቹ ነው የምጀምርልሽ። የኢትዮጵያ ሕዝብ ብዛት ከ20-30 ሚሊዮን ይገመታል ነበር የሚባለው። ከዛ ውስጥ ከ15-20% ያህሉ ወጣቱ እንደነበር ነው። አሁ እንግዲህ ወጣቱ ትምህርቱንም እየተማረ አዚስቴም ታይም ደግሞም የመዝናናት ባህሪ ነበረው። በተለይ በአብዛኛው የአሜሪካን ፊልሞችን በማየትና የአሜሪካን ሙዚቃዎችን በመስማትና በመጨፈር ያሳልፍ ነበር። ብዙውን ጊዜ በወቅቱ በሸክላ የተቀረጹ እንግሊኛ ዘፈኖች ነበሩ። እነ ኤልቪስ ፕሬስሊ፣ እነ ሬይ ቻርልስ፣ እነ ሃሪ በለፈንቴ፣ እነ አሪታ ፍራንክሊን፣ ናት ኪንግ ኮል፣ እነ ሳም ኩክ በእነኚህ ዘፈኖች ነበር የሚዝናናው በሸክላ የተቀረጸ እና የሚዝናናበትም በሁለት መልክ ነበረ። አንደኛው ፓርቲ በመደገስ ነው። ሁለተኛው በተለያዩ የምሽት ክበቦች በመሄድ በእነኚህ ሙዚቃዎች ይዝናና እንደነበር አስታውሳለሁ።
የት የት ነበሩ የምሽት ክበቦቹ የነበሩት አካባቢው?
የምሽት ክበቦች ብዙ ቦታ ነበር። አንዱም ፓትሪስ ልሙምባ የሚባል አለ፣ ወደዚህ ወደ ወይ በረሃ። እንደገና ደግሞ ቬነስ ክለብ የሚባል አለ፣ ወደዚህ ወደ ፒያሳ አካባቢ። የተለያዩ የምሽት ክበቦች ነበሩ። አለባበስን በተመለከተ ራንግለር የሚባል አንድ የአሜሪካን ሀገር ተሰርቶ የሚመጣ ሱሪ ነበረ። ያ ሱሪ ይገርምሻል፣ እስከሚያልቅ ድረስ ብታጥቢው ከለሩን አይለቅም እና በጣም ቄንጠኛ ሱሪ ነበር። አብዛኛው ወጣት እሱን ነው የሚለብስ የነበረው። ሴቶችን ደግሞ የወሰንሽ እንደሆነ ሚኒስከርት ነበር አብዛኛው የሚለብሱት። ከጉልበታቸው በላይ አጭር ቀሚስ ነበር የሚለብሱት። አንድ ልጃገረድ የወንድ ጓደኛዋ ፓርቲ ይዛ ሲሄድ እንደ ትልቅ ነገር ነው የምታየው። በቃ ትመካበታለች። በማግስቱ ሰኞ ክላስ ውስጥ ሲገናኙ በፍሬንዴ እኮ እንደዚህ ፓርቲ ወስዶኝ ምናምን። የፓርቲ ነገር ከፍተኛ ክብር የነበረው እና ፓርቲ ገርልፍሬንድን ይዞ የማይሄድ ወንድ እንደ ጀዝባ ይቆጠር ነበረ። እና ቀን ነው ከሰባት ሰዓት እስከ 12 ሰዓት ነው። እና ሌላ የአልኮል መጠጥ የለም፣ ምን የለም። ቢኖር ለስላሳ ነው። ቅድም እንደነገርኩሽ ትልቅ ትኩረቱ ለጭፈራው ነው፣ ለሙዚቃው ብቻ ሲባል ነው። መጀመሪያ ምሽት ክበብ የተቋቋመው ወይ በረሃ ላይ ነው የመጀመሪያ። ለዚህ ነው ዝና እያገኘ የመጣ እንጂ በተለይ ንፋስ ስልክ አካባቢም ነበረ። ወደዚህ ወደ አስኮ መስከርም ሳንሱሲ የሚባልም ቦታ ላይ አንድ እንደዚሁ የምሽት ክበብ ነበረ። እንደገና ደግሞ ፒያሳ መብራት ኃይል ፊት ለፊት እንደዚሁም አንድ የምሽት ክበብ ነበረ። በተለያዩ ቦታዎች ብዙ የምሽት ክበቦች እንደነበሩ ነው። ግን መሰለች ተማሪ ገፋ ቤት ከአንድ ቢራ በላይ አይጠጣም፣ ገንዘብ የለውማ። እሱ የሚፈልገው ያችን ጭፈሯን ነው። ስለዚህ አንድ ምሽል በምሽት ክበብ ውስጥ አንድ ቢራ አንድ ብር ነው የሚሸጠው። ወይራዝ ሌላ በሌላ በባዘቦቱ ቀን 50 ሳንቲም 60 ሳንቲም ነው የሚሸጠው አንድ ጊዮርጊስ ቢራ። አንድ ቢራ ጠርሙስ ያዛል። ያቺ እንዳትደፋበት እሷን እየቆጠበ ተዝናንቶ ይወጣል እንጂ እንደዚህ በአልኮል ጠጥቶ ሰክሮ ከአቅሙ በላይ የሆነ ነገር አድርጎ የሚሄድ አንደኛ አቅሙም የለውም ገንዘቡም የለውም፣ ያን ሊያደርግ አይችልም። ሌላው ትልቁ የመዝናኛው ቦታ የነበረው በዛን ወቅት ሲኒማ ኢትዮጵያ፣ ሲኒማ አድዋ። አሁን ሲኒማ አድዋ ፈርሷል። ማሙድ ሙዚቃ ፊት ለፊት ነበረ። ሲኒማ አምፓየር፣ አምባሳደር ቲያትር፣ መርካቶ ደግሞ አዲስ ከተማ ፊልም ቤት የሚባል አለ። ሲኒማ ራስ የሚባልም ከጊዜ በኋላ የመጣ ነው። ብሔራዊ ቲያትር የሚባለው ያን ጊዜ ኃይለ ሥላሴ ፈርስት ኦፔራ እየተባለ ይጠራ ነበረ። ውድ የሆኑ የምዕራባኖች ፊልሞች ነበሩ። በየሳምንቱ 3 አዳዲስ ፊልሞች ይታያሉ። ግን በአብዛኛው የካውቦይ የእነኝህ ቴክሳሶች በዛ ላይ ያተኮረ ፊልም ነበረ። የጸጉር ስራ ወንዶቹ ጸጉራቸውን የሚቆረጡት በ1950ዎቹ አካባቢ ሁለት አይነት የጸጉር አቆራረጥ ነበረ በወንዶች ላይ። የተማሪ ቁርጥ ማለት ጾግርሽን በጣም አሳጥረሽ ወደፊት የሚጠጠር ካሊፎርኒያ ቁርጥ የሚባለው ደግሞ ጾግርን ወደኋላ አስተኝተሽ ከጆሮ ግንድሽና ማጅራትሽ በምላጭ በትክክል ተስተካክሎ ይላጫል። ትክክጉን ማለት ነው። ይህን ካሊፎርኒያ ቁርጥ የሚያደርጉት አብዛኞቹ ጎረምሶች ሲሆኑ የተማሪ ቁርጥ የሚቆረጡት ደግሞ በማደግ ላይ ያሉ ወጣቶች ናቸው። ከዛ በኋላ ወደ 1960ዎቹ በእኛ ቆጣጠር ወደዛ ስትገቢው ሁሉ ነገር ተቀየረ። ጸጉር ማጎፈር ተጀመረ። አፍሮ ስታይል መጣ። ሱሪን ደግሞ ቤል ሱሪ ተከታይ ሰፋ ያለ ሱሪ መልበስ መጣ። እንደዚህ እንደዚህ እያለ አሁን ያለንበት ደረጃ ላይ ደርሷል። ፊልም አክተሮች ያለበሱትን አለባበስ ይታይና ልክ እንደነሱ ለመሆን ይሞክራል። ሌላ ሁለተኛ ነገር ልነግርሽ የምፈልገው በ1950ና በ1960ዎቹ በእኛ ያሉት ወጣቶች አንባቢዎች ነበሩ። በቃ ሁሉም ወጣት ኋላ ኪሱ ፊክሽን መጽሐፍ ይዞ ይሄድ ነበር። በተለይ የእንግሊዝኛ የማንበብ ልምድ እንደነበራቸው ትውስ ይለኛል። አሁን ያለው ወጣት በእውነት እኔ በጣም የማደንቀው ወጣት ነው። በጣም ቴክኖሎጂካል ማይንድድ ነው። በቃ አሁን ያለው ወጣት ይህንን በይበልጥ አዳብሮ መሄድ እንዳለበት ነው። ስራ ፈጣሪ መሆን እንዳለበት ነው። የዚች ሀገር እድገት በወጣቱ መዳፍ እጅ ስለሆነች ይችን ሀገር ሊያሳድጋት የሚችለው ወጣቱ ስለሆነ ይህንን ችሎታውን የበለጠ አዳብሮ መንቀሳቀስ አለበት የሚል መልእክት ለማስተላለፍ ፈልጋለሁ።
ጋቢና ቪኦኤ ነው የምትከታተሉት። በአጭር ሞገድ ስርጭቶቻችንን በሾርት ዌቭ 2 ማለት ነው በ1558 ኪሎ ሄርትስ እንዲሁም በ6080 ታገኛላችሁ። ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በመካከለኛ ሞገድ ደግሞ በ1431 እንገኛለን። አሁን ከተል አድርገን ደግሞ ዲጄ ፋትሶን እናምጣ።
አዎ፣ እስቲ ባልደረባችን ዲጄ ፋትሱ አዲስ አበባ በነበረበት ወቅት በሙዚቃ ስራው የተለያዩ መዝናኛ ቦታዎች ሄዷል፣ አይቷል። ስለዚህ ሙዚቃ ማጫውቷል። እስቲ ዲጄ ፋትሱ የሚለውን እንስማ።
አዲስ አበባ ወይ አራዳ ሆይ አገር ምንደሰው ይናፈቃል ወይ? አዲስ አበባ እንግዲህ ብዙ መዝናኛዎች አሏት። እኔ እስከማውቀው ድረስ እንግዲህ ከጋዝ ላይ መጀመር ትችያለሽ። አራዳ አዲስ ውስጥ የሚገኝ ናይት ክለብ ነው። ከዛ ውስጥ ጀምረሽ በብዛት ቦሌ አካባቢ የሚገኙ ናይት ክለቦች እንግዲህ ከበድ ያለ ወጪ የሚያስወጡ መዝናኛ ቤቶች ናቸው። ትላልቅ መዝናኛዎች አሉ። መጠጥ ውድ ነው። ቤቶቹ ያማምራሉ። ምግብ ይኖራቸዋል። ተመሳሳዩ መጠጥ እዚህ ቦታ ይወደዳል፣ ተመሳሳዩ ምግብ እዚህ ቦታ ይወደዳል። ለምን? ያው ምትከፊው ለሰርቪሱ፣ ለቤቱ፣ ለአካባቢው ነው። እዛው መሀል ላይ ደግሞ ቺቺኒያ የሚባል ቦታ አለ። ቺቺኒያ እንግዲህ ከአትላስ ሆቴል ወደ 22 ውሃ ድማት አካባቢ የሚያደርሰው መንገድ መሀል ላይ ያለ መንገድ ማለት ነው። በብዛት ትናንሽ ባሮች ናቸው ያሉት። እዛ እንግዲህ አሸሸ ገዳም ያለ፣ አዝማሪ ቤትም አለ። ዋጋውም ሪዝነብል ነው። ያው ኃይለኛ ማጭበርበር አለ። ከሰከርሽ ሊያጭበረብሩሽ ይችላሉ።
ማጭበርበር ማለት ምን በምንድን ነው የሚያስበረብረው?
ለምሳሌ አሁን ብላክ ሌብል ውድ ቢሆን እርካሽ 45 ብር ነው የሚሸጡ ውስኪዎች አሉ። የህንድ ምናምን ውስኪዎች እነሱ እዛው ሲጨመሩ ና ያ ስለምትሰክሪ ብዙም አታውቂውም፣ ቀላቅለው ይሰጡሻል። በዛ ላይ ገንዘብ ያታልሉሻል። አንድ ጠጥተሽ ሶስት ነው የጠጣሽ ይሉሻል፣ አራት ነው የጠጣሽ ይሉሻል። ያው እንደ ሁኔታሽ ነው፣ አይሰዎች ነው፣ እንደ ስካርሽ። ኪስሽም ሊገቡ ይችላሉ። አንዳንዶቹ የሚገቡም አይጠፉም። ኪስ ገብተውም ይወስዳሉ። ሌላ ማይታወቅ ሰው ማያውቀው ዝጉብኝ የሚባል ቤት አለ። ዝጉብኝ ወይም ፍርድ ቤት ይባላል። አንድ ሀብታም ላይሆን ይችላል፣ ብቻ ገንዘብ ያለው ሰው እኛ ቤት እንሂድ ብለው ቤታቸው ውስጥ ደንበኛ ቤት ተከራይተው ነው። እዛ ውስጥ ደንበኛ መጠጥ ይሸጣል።
የሴቷ ልጅ ቤት ማለት ነው።
ቤቴ ብላ ነው የምትወስደው፣ ግን እንደ ባህር ነው። መጠጥ አለ። በቃ ቤት ተከራይተው ነው። አንዳንዶቹ በጣም በፕሮፌሽናል መንገድ ትልቅ ቤት ተከራይተው የሚሰሩትም አሉ። በቃ አስከብተው ያሰቅሩታል። አንዳንዴ ይዘረፋል፣ ሊትራሊ ከኪሱ ገንዘብ ሁሉ እስኪጠፋ ድረስ።
ሴቶቹ ናቸው ዘራፊዎች?
ፍርድ ቤት ይባላል፣ ይፈረድበት ይባላል። ፍርድ ቤት እንደሚባለው እንደዛ ነው። ብቻሽን ከሄድሽ ችግር ነው የሚሰሩሽ። አይዶን ነው ምን እንደሚሰጡሽም አላውቅም። ብቻ ያለሽን አስረክበሽ ነው የምትወጪው። ካሳንችስም እንደዚሁ አዝማሪ ቤት አለ፣ ወደ ቤተ መንግስት ወደ አራት ኪሎ መውጫው መንገዱ ማለት ነው። እዛ አካባቢ ብዙ አዝማሪ ቤቶች አሉ እና አዝማሪ ጋር እንደምታውቂው በግጥም እየተገጠመ የሚጨፈርበት ነው። እስክስታም አለ እና ካሳንችስ እዛ አካባቢ መደዳው እንዳለ አዝማሪ ቤቶች አሉ። በዚህኛው በኩል ደግሞ ካሳንችስ እንደዚህ አይነት ትናንሽ ባሮች አሉ። አሁን እንኳን ልጆች ቀዝቅዘዋል፣ ፎቁ ምናምን ከተሰራ በኋላ ግን በፊት ከዛ ስትሄጅ አራት ኪሎም እንደዚሁ አራት ኪሎ በብዛት ትናንሽ ባሮች ነው ያሉት። ወደ ፒያሳ ስትወጪ የተወሰኑ ናይት ክለቦች አሉ፣ ሙዚቃ ያለባቸው። ወደ ዳስተን ሰፈር ስትወጪ እንግዲህ እንዳለፈው ወደ ጃጁ ደጃጁ የነበሩ ቤቶች በብዛት ወደ ዳስተን ሰፈር ነው የተሸጋገሩት ወደ ላይ ማለት ነው። ስለዚህ እዛም ደግሞ አዝማሪ ቤቶች አሉ፣ እንደዚህ አይነት ጉቢ ቤቶች አሉ። በብዛት ግን አዲስ አበባ ውስጥ ያሉት ቤቶች በብዛት ወደ ባር ናቸው፣ ናይት ክለቦች የሉም። ናይት ክለቦች የተወሰኑ ቦታዎች ናቸው ያሉት። ናይት ክለብና ባር የሚለዩት ባር እንግዲህ ያው ቁጭ ብለሽ የምትጠጭበት ነው። ያው ሙዚቃ አለው፣ ሰው እዛው ይጨፍራል እንጂ ግን እንደ ናይት ክለብ አለም። ናይት ክለብ መሆን ያለበት እንግዲህ ሙዚቃው ላይቱ የመብራቱ ሆኖ ሞቅ ያለ ዳንስ ፍሎር ያለው መጨፈሪያ ቦታ ያለው ነው። እንደዚ አይነት ቦታዎች የሉም አዲስ አበባ ውስጥ በብዛት።
ከናይት ክለብ ሌላ አዲስ አበባ ውስጥ ያሉት የመዝናኛ ቦታዎች ምን ምን ናቸው?
ጫት ቤት፣ መቃሚያ ቤቶች አሉ። ማለት በስነ ስርዓት ለመቃሚያ የተዘጋጁ ውስጥ ሻይ ያቀርቡላቸዋል፣ ጫት ያቀርቡላቸዋል፣ ሻይ ይፈላል፣ ቡና ይፈላል። በቃ ሴሮሞኒውን ሩሞቹ ይከራያሉ፣ መቃሚያ ቤት ይባላሉ ማለት ነው። ዝም ብሎ ጫት ቤትም አለ፣ መደብ ተሰርቶ ትግትግ በሆኑ ሲኒማ ራስ ወደ መርካቶ አካባቢ ብዙ ቦታ ሰው ስራ ስላለው ቶሎ ቀመቃመቃም አድርገው ነው የሚገባው ወደ ስራ። ስለዚህ ጥግ ጥግ ላይ እንደ መደብ እንደ ወንበር ይደረግላቸውና መሀል ላይ እዛ ጫት ቤት ነው ራሱ ጫቱ ቤት መሸጫው ቤት ማለት ነው። እዛው ገዝተው እዛው ቶሎ ብለው አጠሪራ ይባላል አጠር 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 አድርገው ቀምቀምቀምቀም አድርገው ወደ ስራ ይገባሉ። ጊዜ ያላቸው ሰዎች ደግሞ መቃሚያ ቤት ነው ቁጭ ብለው ከሰዓትም ሆኑ ቁጭ ብለው እዛው እየሰሩ ብዙ ጊዜ ስራዎች የሚሰሩት ከዛው ከመቃሚያ ቤት ቁጭ ተብሎ በስልክ እየተደወለ እየተሰራ ብዙ ሰው ይጠጣል። ቅመም ይጠጣል፣ ቅመም አይጠጣል፣ ቅመም ይሰራል።
የት ነው የሚጠጣው? ቅድም የገለጽክልኝ ቦታዎች ናቸው። በቀን በሳምንት ምን ያህል ቀን ይቅማል? አሁን አንድ ሰው
ሳምንት ሙሉ ሊቅም ይችላል። እንደ
ስራ እየሰራ ማለት ነው። ቢሮ መቃሚያ ቤት ነው ማለት ነው።
ከሰዓት በኋላ አንዳንዴ መቃሚያ ላይክ እንደ ቢስስ ላይክ እንደ ቢሮ ይጠቀሙበታል። ከሰዓት ከሰዓት ግን ዝም ብሎ የሚቅሙም አሉ። የቀኑ ተፋልጠው ሩሙን ለመያዝ አሁን እኛ ያለ ሩሙ 70 ብር 80 ብር ነበር የሚያዘው ማለት ነው።
ስንት ሰው ይይዛል?
10 ሰው ሊይዝ ይችላል። እሱ 10 10 ብር ብታዋጪ ትችያለሽ።
እኔ የምለው ሱራፌል፣ ገንዘቡ ከየት ነው የሚመጣው? በየቀኑ ለመቃም መቼም ብዙ ገንዘብ ያስፈልጋል አይደለም?
አዎ፣ ለመቃም ለመጠጣት ምናምን ገንዘብ አይጠፋም። እባክሽ፣
ለስራ ነው ገንዘቡ የጠፋ።
ለስራም አይጠፋም። መች ጠፋ ገንዘብ? መች ጠፍቶ ያውቃል?
ገንዘብ ጠፍቶ አያውቅም።
እኔ ጠፍቶ ያውቃል ብኛል አሱ።
እና ይሄንን አንተ በግልህ መዝናናት ትለዋለህ?
መዝናናት የሚባለው ትርጉሙ ትክክለኛውን ቦታ እየያዘ አይመስለኝም። እኔ ያንን መዝናናት አለው አንዳንድ ጊዜ ለማሳለፍ በዓል ልታረጊ ትችያለሽ። መጨፈሩን ወተሽ መደነሱን ከምትወጁ ሰው ጋር ከጓደኞች ጋር ያ አንዱ ፓርት ነው።
ለምን ይመስልሃል ብዙ ወጣቶች ይሄንን እንደ መዝናኛ የመረጡት?
ዘመኑ እንዳለ ዘመኑን ስትዋጁ ዘመኑን ስታዩ ነገሮች ሁሉ ኔጌቲቭ ሳይድ ናቸው ሞር እየጎሉ ይሄ በቃ የማይሆኑ ነገሮች ናቸው እየጎሉ የምታየው። እና ያንን ስታረጊ በቃ አንቺ ዘመን አይነሽ ወይም አራዳ ነሽ ይባላል እንጂ አይ ቲንክ የአራዳ ትርጉሙ እሱ አልነበረም። አራዳ እኔ እንደውም የሆነ አጎት ነበረኝ። አራዳ ሲባል ትምህርቱን የሚማር ገንዘቡን ሴቭ የሚያደርግ እቅድና አላማ ያለው ወጣት ማለት ነው ይለኛል አራዳ። እውነቱን ነው። አሁን ግን አራዳ ማለት ብዙ ሴት የሚጠብስ የሚጠጣ የሚጨፍር ማየቱን ሁሉን ነገር አልቃወምም። እድሜ ነው ግን እንዴት ነው የምናየው ነው። ተዘፍቀን እንቀርበታለን ወይ ነው። ባይ ዘ ወይ ለአካባቢሽ ማሰብ፣ ለቤተሰብሽ ማሰብ፣ ለሀገርሽ ማሰብ።
እናመሰግናለን ዲጄ። ሰዓታችን እያለ
ሱራፌል፣ ሌላ ቀን እንነጋገርበታለን። ይሄንን በጣም ደስ የሚል ነገር።
አስተያየቶቻችሁ እናንተም ደግሞ ለወጣቶች መዝናኛ ይሆናሉ ያላችኋቸውን ቦታዎች ግለጹልን በፌስቡክ ቪኦኤ አማሪክ ላይ። እዚህ ስናስተናግዳቸው ያመሸነው ሄኖክ ሰማእግዜር እና መስታወት አራጋውነ ነው። እየተሽቀዳደምን ነው። ሰላም፣ ጉዟቸው የሰመረ ይሁን። በነገው ዝግጅት እንገናኝ።
This program has come to you from the Voice of America, Washington.